የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኔ 13 ሐሙስ ምሽት 2016 ዓ.ም ተምረት መሰናዷችን ጀመረ። የውጭ ባንኮች በኢትዮጵያ ሊሰሩ የሚችሉበትን ድንጋጌ የያዘ የአዋጅ ረቂቅ ይፋ ሆኗል። በሌላ በኩል በዚህ ዙሪያ ዘገባ አለን። በሌላ በኩል በኖኖ ወረዳ የሰርግ ላይ ጥቃት ሙሽሮችን ጨምሮ 27 ሰዎች መገደላቸው ተገለጸ። እንዲሁም ደግሞ ዓለም አቀፉን የስደተኞች ቀንን በማስመልከት በኢትዮጵያ የሚኖሩ ስደተኞች መጠለያ ጣቢያዎች አገልግሎታቸውን እንዲያሻሽሉ ተጠየቀ የሚሉትንና ይህንና የሀገር ውስጥና ሌሎች እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን እንዲሁም የዜና ትንታኔዎችን ይዘን ወደ እናንተ መጥተናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ሰኔ 13 2016 ዓ.ም መሰናዶ በመምራት አብሬያችሁ የምቆየው ኤደን ገረመው ነኝ። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። እዚህ ስቱዲዮ ውስጥ አስማማየ ነው ዜናውን ወደ እናንተ ለማድረስ ይገኛል። አሁን በቀጥታ የምናልፈው ወደ ዓለም አቀፍ ዜናዎች ነው።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነው ነኝ። የሰዓቱን የዓለም ዋና ዋና ዜናዎች ወደ እናንተ አደርሳለሁ። ወደ መጀመሪያው ዜና ሳልፍ በአገሯ የጸጥታ ክፍተት ሊፈጠር ይችላል ስትል ያስጠነቀቀችው ሶማሊያ የአፍሪካ የሰላም አስከባሪ ኃይሎች ከሶማሊያ ለቀው የሚወጡበትን ፍጥነት እንዲቀንሱ ጠየቀች። ሮይተርስ የተመለከታቸው ሰነዶች እንደሚያሳዩት ከሶማሊያ ጋር ድንበር የሚዋሰኑ አጎራባች አገሮች ዳግም እያንሰራራ የሚገኘው የአልሻባብ ቡድን ስልጣን ሊቆጣጠር ይችላል የሚል ስጋት ገብቷቸዋል። በሶማሊያ የሚገኘው የአፍሪካ ህብረት ሽግግር ተልዕኮ አትሚስ ሰላም አስከባሪ ኃይል እንደ አውሮፓውያን አቆጣጠር በታህሳስ መጨረሻ ሙሉ በሙሉ ሶማሊያን ለቆ ለመውጣት ዝግጅቱን የጨረሰ ሲሆን በቁጥር አነስተኛውን ኃይል በቦታው እንደሚተካም ይጠበቃል። ሁኖም የሶማሊያ መንግስት ለአፍሪካ ህብረት ሰላምና ጸጥታ ምክር ቤት ጊዜያዊ ሊቀመንበር ባለፈው ወር በላከው ደብዳቤ አሁን ካሉት 4000 ወታደሮች ግማሽ የሚሆኑትን እስከ ሰኔ ወር መጨረሻ ለማስወጣት የተያዘውን እቅድ ወደ መስከረም እንዲያሻገር ጠይቋል። መንግስት ቀደም ሲል ለህብረቱ አስገብቶ በነበረውና ሮይተርስ በተመለከተው ሰነድም ሰላም አስከባሪው ኃይል ለቁ የሚወጣበት ጊዜ በሶማሊያ ኃይሎች ዝግጁነትና አቅም ላይ እንዲመሰረት ጠይቆ ነበር። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተልዕኮ የተሰጠው ቡድን በአካሄዱ የጋራ ግምገማም የአፍሪካ ህብረት ሰላም አስከባሪ ኃይል በችኮላ መውጣታቸው የጸጥታ ክፍተት እንደሚፈጥር ማስጠንቅቋል። የፓርላማው መከላከያ ኮሚቴ ገለልተኛ አባል የሆኑት ሙርሳላ ካሊፍ ባደረጉት ንግግር የትውልድ ሀገሬ እየሄደችበት ያለው አቅጣጫ በዚህ መጠን አስግቶኛ አያውቅም ብለዋል። በሶማሊያ ለሚገኙ የአፍሪካ ህብረት ኃይል ከፍተኛ የገንዘብ ደጋፊ የሆኑት የዩናይትድ ስቴትስና አውሮፓ ህብረት የሰላም አስከባሪውን ኃይል ለመቀነስ የወሰኑት ዘላቂነት ያለው የረጅም ጊዜ የገንዘብ ድጋፍ የማድረግ ሁኔታ ስጋቱ ስለከተታቸው መሆኑን 4 የዲፕሎማቲክ ምንጮችና አንድ የዩጋንዳ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። የሶማሊያ ፕሬዚዳንትና የጠቅላይ ሚኒስትር ጽህፈት ቤት በጉዳዩ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። በኬንያ ረቂቅ የታክስ ጭማሪ አዋጅን በመቃወም በናይሮቢና በሌሎች አካባቢዎች በሺ የሚቆጠሩ ሰዎች የተቃውሞ ሰልፍ አካሂደዋል። የታክስ ጭማሪውን በመቃወም ለወራት በማህበራዊ ሚዲያ ሲደረግ የነበረው ዘመቻ ወደ ተቃውሞ ሰልፍ ተቀይሯል። የታክስ ጭማሪ የሚደረገው ብድርን ለመክፈልና ለልማት ስራዎች እንደሆነ መንግስት ይገልጻል። መንግስት ከረቂቅ አዋጁ ውስጥ የተወሰኑት እንደሚተው ቢያስታውቅም ዛሬ ሐሙስ የተቃውሞ ሰልፍ መቀጠሉ ታውቋል። የታክስ ጭማሪው በተለያዩ ሸቀጦች ላይ የሚደረግ ሲሆን በነዳጅ ላይ ሊጨመር የታሰበው 9 ሽሊንግ ለፈረሱ መንገዶች መጠገኛ እንደሚሆን የአዋጁ አርቃቂዎች አስታውቋል። መንግስት በተጨማሪም አካባቢን ለመጠበቅ በሚል ታክስ ለመጣል ያቀደ ሲሆን ይህም የፕላስቲክ ውጤቶች የሚያስከትሉትን ብክላ ለመከላከል እንደሆነ አስታውቋል። ብሔራዊ ሸንጎ ረቂቅ አዋጁ በሚቀጥለው ሳምንት እንደሚያጸድቅ ሲጠበቅ፣ ኬንያውያን ግን በተቃውሞ እንደሚገፉበት አስታውቋል። የአፍሪካን የክትባት ገበያ ለመፍጠር 1 ቢሊዮን ዶላር በላይ ቃል ተገባ። እየጨመረ የመጣውን የኮሌራ ወረርሽኝ ጨምሮ በርካታ የጤና ቀውሶችን እያስተናገደች በምትገኘው አፍሪካ ውስጥ ክትባቶችን ለማምረት የዓለም መሪዎች፣ የጤና ቡድኖችና የመድኃኒት ኩባንያዎች የ1.2 ቢሊዮን ዶላር ድጋፍ እንደሚሰጡ አስታውቀዋል። ፓሪስ እየተካሄደ በሚገኘው የሕክምና ጉባኤ መክፈቻ ላይ ንግግር ያደረጉት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአፍሪካ የክትባት ማምረቻን ለማስጀመር የሚደረገው ጥረት ሀቀኛ የአፍሪካ ገበያን ለማቋቋም የሚያስችል ወሳኝ እርምጃ ይሆናል ብለዋል። ማክሮን አክለው ከገንዘብ ድጋፍ 3/4 የሚሆነው ከአውሮፓ እንደሚገኝ፣ ከቦትስዋና፣ ከሩዋንዳ፣ ከሴኔጋልና ከጋና የተወከሉ መሪዎች እንዲሁም ሌሎች ሚኒስትሮች፣ የጤና ቡድኖችና የመድኃኒት አምራቾች በተገኙበት ጉባኤ ላይ ተናግረዋል። ጀርመን ለዚህ እቅድ 318 ቢሊዮን ዶላር እንደምታዋጣ የጀርመኑ ቻንስለር ኦላፍ ሸልስ በቪዲዮ አማካኝነት ባስተላለፉት መልእክት ተናግረዋል። ፈረንሳይ ለእቅዱ 100 ሚሊዮን ዶላር የምታዋጣ ሲሆን እንግሊዝ 60 ሚሊዮን ዶላር ትሰጣለች። እንደ ዩናይትድ ስቴትስ፣ ካናዳ፣ ኖርዌይ፣ ጃፓን እና ጌትስ ፋውንዴሽን የመሳሰሉትም ድጋፍ እንደሚሰጡ ቃል ገብተዋል። እቅዱ በአፍሪካ ውስጥ የመድኃኒት ኢንዱስትሪ ለማበረታታትና በአባል ሀገራት መካከል ትብብር ለመፍጠር ያስችላል ሲሉ በጉባኤው ላይ የተናገሩት የአፍሪካ ህብረት ኮሚሽነር ሙሳ ፋኪ ማማት በበኩላቸው በአሁኑ ወቅት አፍሪካ 99 ከመቶ የሚሆነውን ክትባት በከፍተኛ ወጪ ከውጭ እንደምታስገባ ጠቅሰዋል። የኮቪድ-19 ወረርሽኝ በዓለም አቀፍ ክትባት ስርጭት ዙሪያ የሚታየውን ኢፍትሐዊ ክፍፍል ይፋ ያወጣ ሲሆን ትላልቅ የመድኃኒት አምራች ተቋማት ያሏቸው ሀብታም ሀገራት አብዛኛውን ክትባት መውሰዳቸውን አፍሪካን ወደ ኋላ አስቀርቷታል። በቅርቡ በብዙ የአፍሪካ ሀገራት ያገረሸው የኮሌራ በሽታ ተጨማሪ ሀገር ውስጥ ክትባት አምራቾች እንደሚያስፈልጉ አጉልቶ ያሳየ ቢሆንም እስካሁን በዓለም ላይ ለበሽታው የሚሆን ርካሽና ውጤታማ ክትባት የሚያመርተው የደቡብ ኮሪያው ኢዩ ባዮሎጂክስ የተሰኘ ድርጅት ብቻ ነው። ኮሌራ ግማሹን የአፍሪካ ክፍል እያጠቃ መሆኑን ያመለከቱት ማክሮን ባዮቫክ የተሰኘ የደቡብ አፍሪካ መድኃኒት አምራች ኩባንያ የኮሌራ ክትባቶችን ማምረት እንደሚጀምር አስታውቋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በእስራኤልና በሊባኖስ ታጣቂ ቡድን መካከል ጦርነት ቢቀሰቀስ በእስራኤል ምንም አይነት ለደህንነት አስተማሚ ቦታ እንደማይኖር በሊባኖስ የሚገኘው የሂዝቦላ መሪ ሐሰን ናስረላ አስጠነቀቁ። ናስረላህ በቴሌቪዥን ባስተላለፉት መልእክት በሁለቱ ጠላቶች መካከል አልፎ አልፎ የሚፈጠረው ግጭት ወደ መጠነ ሰፊ ጦርነት ከተለወጠ በኢራን የሚደገፈው ሂዝቦላህ ጥቃት የሚያደርስባቸው የኢላማዎች ባንክ እንዳለው ገልጸዋል። እስራኤል ውስጥ ከእኛ ሚሳይሎችና ድሮኖች የተጠበቀ ቦታ አይኖርም ያሉት ናስረላህ አዳዲስ የጦር መሳሪያዎች አሉን፣ ምን እንደሆኑን አንናገርም፣ ነገር ግን ራሳችንን ለከፋ ነገር እንዳዘጋጀን ጠላታችን ያውቃል፣ ከእኛ ሮኬቶች የሚተርፍ አንድም ቦታ አይኖርም ሲሉ ተናግረዋል። እስራኤል ሂዝቦላ ስላሉት የጦር መሳሪያዎች ጠንቅቃ ታውቃለች ያሉት የእስራኤል መከላከያ ሰራዊት ዋና አዛዥ መቶ አለቃ ጄኔራል ሄርዝ ሃሌቭ በበኩላቸው ጠላት የአቅማችንን ትንሽ ክፍል ብቻ ነው የሚያውቀውና በሚያስፈልገን ጊዜ ያያቸዋል ብለዋል። በጋዛ ጦርነት ከተነሳበት ከጥቅምት ወር ወዲህ እስራኤልና ሐማስ አጋር ሆነው ሂዝቦላን የተወሰኑ ጥቃቶች ተለዋውጠዋል። ባለፉት 8 ወራትም ሊባኖስ ውስጥ ከ400 በላይ ሰዎች ሕይወታቸው ያለፈ ሲሆን አብዛኞቹ የሂዝቦላ ተዋጊ መሆናቸውና ቢያንስ 80 ንጹሐን ዜጎችም መገደላቸው ተገልጿል። የሩሲያና የሰሜን ኮሪያ ስምምነት ያጣጣለችው ደቡብ ኮሪያ ለዩክሬን የጦር መሳሪያ ልትልክ እንደምትችል አስታወቀች። ሩሲያና ሰሜን ኮሪያ በጦርነቱ ወቅት የጋራ መከላከያ እንዲኖራቸው ያደረጉት ስምምነት ያወገዘው የደቡብ ኮሪያው ፕሬዚዳንት ጽህፈት ቤት ለዩክሬን ጉዳት የሚያደርሱ አቅርቦቶችን በገደብ ለመስጠት የሚከተለውን ፖሊሲ በድጋሚ እንደሚያጸናው አስታውቋል። የፕሬዚዳንቱ ከፍተኛ ባለስልጣን ሐሙስ ዕለት አስተያየታቸውን የሰጡት ጽህፈት ቤቱ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ፒዮንግያንግ ላይ ባደረጉት ጉባኤ የደረሱበትን ስምምነት በማውገዝ መግለጫ ማውጣቱን ተከትሎ ነው። ጽህፈት ቤቱ በመግለጫው ስምምነቱ የደቡብ ኮሪያን ደህንነት አደጋ ላይ መጣሉን ገልጾ ሶል ከሞስኮ ጋር ያላትን ግንኙነት ላይም አሉታዊ ተጽዕኖ እንደሚያሳድር አስጠንቅቋል። ስማቸው እንዳይገለጽ የጠየቁ የደቡብ ኮሪያ ከፍተኛ ባለስልጣን ሶል በምላሹ ዩክሬን የሩሲያ ወረራ በመዋጋት የሚያስችላትን የጦር መሳሪያ የማቅረቡን ሀሳብ በድጋሚ እንደምታጤነው ተናግረዋል። በዩናይትድ ስቴትስ የሚደገፍ በሚገባ የታጠቀ ጦር ያላት የጦር መሳሪያዎችን በመላክ የሚታወቀው ደቡብ ኮሪያ ለዩክሬን ሰብአዊ እርዳታና ሌሎች ድጋፎችን የምትሰጥ ሲሆን በሞስኮ ላይ ዩናይትድ ስቴትስ የምትመራውን የኢኮኖሚ ማዕቀብ ደግፋለች። ሆኖም በጦርነቱ ስላሉ ሀገራት የጦር መሳሪያ ላለመስጠት በምትከተለው ፖሊሲ ምክንያት እስካሁን ለዩክሬን በቀጥታ የጦር መሳሪያ አልሰጠችም። ሩሲያና ሰሜን ኮሪያ በፒዮንግያንግ ጉባኤ ላይ የፈጸሙት ስምምነት በጦርነት ጊዜ ሁለቱም አገሮች አፋጣኝ ወታደራዊ እርዳታ ለመስጠት ማንኛውም መንገድ እንዲጠቀሙ የሚጠይቅ መሆኑን የሰሜን ኮሪያ የመንግስት መገናኛ ብዙሃን ሐሙስ ዕለት ዘግበዋል። በመጨረሻም በሉዊዛና 10 ትእዛዛት በትምህርት ክፍል ውስጥ እንዲሰቀል የሚያዝ አዋጅ ጸደቀም። በአሜሪካ በሉዊዛና ግዛት 10 ትእዛዛት በትምህርት ቤት ክፍሎች ውስጥ እንዲሰቀል ትላንት ረቡዕ በአዋጅ ተደንግጓል። ውሳኔው በሪፐብሊካኖች ቁጥጥር ስር ያለው የግዛቲቱ የሕግ አውጭ ምክር ቤት የወግ አጥባቂዎችን አጀንዳ ለማስፈጸም የወሰደው ሌላ እርምጃ እንደሆነ በመነገር ላይ ነው። በሪፐብሊካዊ ሀገረ ገዥ ጄፍ ላንድሪ ትላንት የተፈረመው ሕግ ፖስተር መጠን ያለውና በቀላሉ መነበብ የሚችል 10ቱን ትዕዛዛት የያዘ ሰሌዳ በመንግስት በጀት በሚንቀሳቀሱና ከህፃናት ሙያ እስከ ዩኒቨርሲቲ ባሉ የትምህርት ክፍሎች ግድግዳ ላይ እንዲሰቀል ያዛል። ህጉ ከሚቀጥለው ዓመት ጀምሮ ተግባራዊ እንደሚደረግም ታውቋል። የህጉ ተቋሚዎች ህገ መንግስታዊ ጥያቄ በማንሳት ጉዳዩን ወደ ፍርድ ቤት እንደሚወስዱ ሲያስታውቁ፣ ደጋፊዎቹ ደግሞ ህጉ ሃይማኖታዊ ብቻ ሳይሆን ታሪካዊ ትርጉም ጭምር እንዳለው በመናገር ላይ ናቸው። ከዚህ ቀደም እንደ አውሮፓውያን አቆጣጠር 1980 በኬንቴኪ ግዛት የወጣውን ተመሳሳይ ህግ የአሜሪካ ጠቅላይ ፍርድ ቤት ህገ መንግስቱን የሚጻረር ነው በሚል ውድቅ አድርጎታል። አድማጮቻችን፣ የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ደለ መልሳችሁ።
የተከታተላችሁት የምሽቱን ከዓለም ዙሪያ የተሰባሰቡ ዜናዎች ነበር። አስማማየ ነውን ለዜናው እናመሰግናለን። የሐሙስ ምሽት ዝግጅቶቻችን ይቀጥላሉ። በድጋሚ አብረናችሁ የምናመሻውን ባለሙያዎች እናስተዋውቃችሁ። ኤደን ገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ኤልያስ አስማረ ደግሞ ከዚህ ከስቱዲዮ ስርጭቱን ከመላው የአሜሪካ ድምጽ ሌሎች ባለሙያዎች ጋር በመሆን ያቀናብርልናል። እናንተ አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን የምናልፈው በቀጥታ ወደ አብይ ርዕሱ ነው። የውጭ ባንኮች በኢትዮጵያ በባንክ ዘርፍ የሚሳተፉበትን አግባብ የሚዘረዝር የባንክ ስራ ረቂቅ አዋጅ ተዘጋጅቶ ይፋ ሆኗል። የአዋጅ ረቂቁ የውጭ ባንኮች በከፊል ወይም ደግሞ ሙሉ በሙሉ በባለቤትነት የሚይዙትን ተቀጥላ ወይም ቅርንጫፍ ለመክፈት ፈቃድ እንደሚያገኙም ይደነግጋል። ይኸው ረቂቅ የሕዝብ ተወካዮች ምክር ቤት በዛሬው ሐሙስ ስብሰባው ላይ ውይይት ከሚያደርግባቸው የአዋጅ ረቂቆች መካከል አንዱ እንደሆነ ተጠቅሶ የነበረ ቢሆንም ውይይቱ ግን ሳይካሄድ ቀርቷል። ኬኔዲ አባተ ዝርዝር አለው።
ለውጭ ባለሀብቶች ዝግ ሆኖ የቆየውን የኢትዮጵያ የባንክ ዘርፍ ኢንቨስትመንት የሚከፍት የባንክ ስራ አዋጅ ረቂቅ በኢትዮጵያ ብሔራዊ ባንክ አማካኝነት ተዘጋጅቷል። የውጭ ባንኮች በዘርፉ ኢንቨስት እንዲያደርጉ አለመፈቀዱ በአገር ውስጥ ባንኮች መካከል ፈጠራ የታከለበትና በአዲስ አገልግሎቶች የታጀበ ውድድር አነስተኛ እንዲሆን ስለማድረጉ በአዋጁ ረቂቅ መግቢያ ላይ ተመልክቷል። በተጨማሪም የአገር ውስጥ ባንኮች ከውጭ ገበያዎችና ኢኮኖሚዎች ጋር ያላቸው ትስስር ዝቅተኛ በመሆኑ ብድርና የውጭ ምንዛሬ በሚፈለገው መጠን ማቅረብ እንዳልቻሉ ተጠቅሷል። በእነዚህና መሰል ምክንያቶች ነባሩን አዋጅ ከማሻሻል ይልቅ በአዲስ መልክ ማዘጋጀት እንዳስፈለገም ተብራርቷል። ከዓላማዎቹም መካከል የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስትመንት እንዲከፈት በመንግስት የተላለፈው የፖሊሲ ውሳኔ ወደ ተግባር እንዲሸጋገር በማድረግ የውጭ ባንኮችና ኢንቨስተሮች በዘርፉ ተሰማርተው ለኢኮኖሚው ቀጣይ እድገት የበኩላቸውን እንዲያበረክቱ የሚያስችል የሕግ ማዕቀፍ መዘርጋት እንደሆነ በረቂቁ ላይ ተገልጿል። በ11 ክፍሎችና በ94 አንቀጾች የተዋቀረው የአዋጁ ረቂቅ በክፍል 3 የውጭ ዜጎች በባንክ ስራ ስለሚሳተፉበት ሁኔታ ዘርዝሯል። ማንኛውም የውጭ ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው የውጭ ባንክ ተቀጥላ እንዲያቋቁም ወይም ቅርንጫፍ እንዲከፍት እንዲሁም የእንደራሴ ቢሮ እንዲከፍት የባንክ አክሲዮኖችን እንዲይዝ ሊፈቀድለት እንደሚችልም ይደነግጋል። የውጭ ባንክ ያልሆኑ የውጭ አገራት ዜጎች ወይም በውጭ አገር ዜጋ ባለቤትነት የተያዙ የኢትዮጵያ ድርጅቶች የባንክ አክሲዮን እንዲይዙ ሊፈቀድ እንደሚችልም ተመልክቷል። የሕዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 13 ቀን 2016 ዓ.ም በነበረው መደበኛ ስብሰባ ላይ ተወያይቶባቸው ለቋሚ ኮሚቴ ይመራቸዋል ከተባሉ የአዋጆች ረቂቅ መካከል ይኸው የባንክ ስራ አዋጅ ረቂቅ አንዱ የነበረ ቢሆንም ምክንያቱ ሳይገለጽ በስብሰባው ላይ ለውይይት ሳይቀርብ ቀርቷል። ሆኖም የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ከቀረበ በኋላ አስተያየት ከሰጡ የምክር ቤት አባላት መካከል የሆኑት አቶ አባተ አረጋ የውጭ ባንኮች ወደ ኢትዮጵያ እንዲገቡ ሲፈቀድ የሀገር ውስጥ ባንኮች ላይ የሚኖረው ተጽዕኖ ሊታሰብበት እንደሚገባ አመልክተዋል።
በሀገራችን ውስጥ ያሉ ባንኮች ለውጭ ባለሀብቶች ለብዙ ዘመናት ዝግ ሆነው ቆይተዋል። እንግዲህ በቅርብ ሰዓት ከተደረገው የፖሊሲ ሪፎርም አኳያ እነዚህ ባንኮች ወደ ሀገር ውስጥ እንዲገቡ ሲደረግ ከኛ ሀገር ባንኮች ጋር ተወዳዳሪ ሊሆን የሚያስችል በዚህ ማዕቀፍ ውስጥ ሊገባ የሚያስችል እና የሀገራችን ባንኮች ታሳቢ ያደረገ አዋጅ ሆኖ መውጣት አለበት ብዬ አስባለሁ፣ የረቂቅ አዋጁ። ስለዚህ የግል ባንክ ባለአክሲዮኖች ጭምር ሳይቀሩ መሳተፍ አለባቸው፣ በግልጽ ይገዝባቸው። ፖዘቲቭ የምንመለከተው ነገር ኢናዘርዌይስ ደግሞ ሊያመጣ የሚችለውን ፋክተር በደንብ እና በጥልቀት መመርመር ማየት ተገቢ ነው ብዬ ስለማስብ እነዚህ አካላቶችን በስፋት ማሳተፍ እና ረቂቅ አዋጁ የእኛን ባንኮች ሊጋፋና ሊያክስም በማያስችል መንገድ መውጣት አለበት ብዬ ስለማስብ ነው።
የምጣኔ ሀብት ጉዳዮች ተንታኝ የሆኑት አቶ አማኒሁን ረዳ የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡበት ማግስት ጀምሮ በመንግስት ቁጥጥር ስር የሚገኙ ትልልቅ ኩባንያዎችን ጨምሮ ኢኮኖሚውን ለውጭ ባለሀብቶች በሙሉና በከፊል ክፍት ለማድረግ እንቅስቃሴ ሲያደርግ መቆየቱን አስታውሰው የባንኩ ዘርፍም የዚህ አካል እንደሆነ ያስረዳሉ። ለዚህም ልዩ ልዩ የውስጥና የውጭ ምክንያቶች መኖራቸውንም ገልጸዋል። ኢትዮጵያ አሁን ባለችበት የኢኮኖሚ እድገት ደረጃ ዘርፉን ለውጭ ባለሀብቶች ክፍት ማድረግ ተገቢ ውሳኔ እንደሆነም አቶ አማኒሁን ተናግረዋል።
እኔ አሁን የኢትዮጵያ ኢኮኖሚ ከደረሰበት የእድገት ደረጃ አንጻር አንዳንድ ሴክተሮች ለምሳሌ የባንኪንግ ሴክተሩ ለውጭ ባለሀብቶች ዝግ ሆኖ ከዚህ በላይ መቆየቱ ብዙ ይጠቅማል ብዬ አላምንም። ኦልሬዲ በጣም ጠንካራ አቅም እየገነቡ ያሉ ግል ባንኮች አሉን። የደረሱበት የእድገት ደረጃ በጣም ተስፋ የሚሰጥ እና ከኢትዮጵያ አልፎ በጎረቤት ሀገሮች ገብቶ ለመወዳደር የሚችሉበትን አቅም እየገነቡ ነው። የቴሌኮም ሊበራላይዜሽን የፋይናንስ ዘርፉን በብዙ መልኩ ሪቮሉሽናይዝ ያደረጉት ነው እና እነዚህ ነገሮች ሁሉ ተደማምረው እና ለውድድር አሁን እንደ ሀገር ደርሰናል ብዬ አምናለሁኝ። ከፍተኛ የሆነ ኢንቨስትመንት ኢትዮጵያ አሁንም ያስፈልጋታል። በተለይ የውጭ ቀጥተኛ ኢንቨስትመንት የውጭ ምንዛሬ እጥረት ያለብን እንደመሆናችን ይህንን ክፍተት ሊሞሉ የሚችሉ ልምድ ያላቸው የፋይናንስ ተቋማት ቢመጡ ለኢትዮጵያ ይጠቅማሉ። ያሉንን ባንኮችን ይበልጥ ራሳቸው እንዲያጠናክሩ እድል ይሰጣል ብዬ አምናለሁ።
የውጭ ባንኮች በኢትዮጵያ የባንክ ዘርፍ የሚኖራቸው ተሳትፎ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመከላከል መወሰድ አለበት የሚሉትን ምክር ሀሳብም የምጣኔ ሀብት ባለሙያው አማኒሁን ረዳ ሰንዝረዋል።
ነገር ግን የውጭ ባንኮች ኢትዮጵያ ውስጥ ገብተው የሚሰሩበት ሞዳሊቲ ማንኛውም የውጭ ባለሀብት ገብታችሁ ቢሮ ከፍታችሁ ስሩ መባል ያለበት አይመስለኝም። በጆይንት ቬንቸር ነው ካሉት የሀገር ውስጥ ባንኮች ጋር በትብብር የሚሰሩበትን ማዕቀፍ በደንብ ኤክስፕሎር ማድረግ ያስፈልጋል። የሀገር ውስጥ ባንኮቻችን ላይ እስከ 25% እስከ 30% ኦነርሽፕ ራይት እንዲኖራቸው የባለቤትነት መብት እንዲኖራቸው ማድረጉ ነው የተሻለ የሚሆነው። ይሄ የሀገር ውስጥ ባንኮች ያሉባቸውን የቴክኖሎጂ የእውቀት የአመራር ብዙ ክፍተቶቻቸውን የሚሞላላቸው ነው የሚሆነው። ውድድሩም ማኔጅ ማድረግ የሚችሉ ስለሚሆኑ ሌላው ይህንን ብናደርግ ለብሔራዊ ባንኩም ለቁጥጥር ለሼርሆልደሮቹም ዋስትና ነው የሚሆነው ብዬ አምናለሁ።
የውጭ ዜጎችና ሙሉ በሙሉ በውጭ ሀገራት ዜጎች ባለቤትነት የተያዙ የኢትዮጵያ ድርጅቶች በአንድ ባንክ ኢንቨስት ማድረግ የሚችሉት በቀጥተኛ የውጭ ኢንቨስትመንት አማካኝነት በውጭ ሀገር ገንዘብ ብቻ እንደሆነ በአዋጁ ረቂቅ ላይ ተደንግጓል። እነዚህ አካላት በአንድ ባንክ ውስጥ የሚይዙት አጠቃላይ መጠን ከባንኩ የተፈረመ ካፒታል ከ49% መብለጥ እንደማይችል፣ እንዲሁም ብሔራዊ ባንክ የውጭ ባንኮችን ቁጥርና የሚያፈሱትን የኢንቨስትመንት መጠን እንደሚወስንም ተጠቅሷል። የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት እንዲሆን ነሐሴ 8 ቀን 2014 ዓ.ም የወሰነው የሚኒስትሮች ምክር ቤት ኢትዮጵያ ለረጅም ጊዜ ዝግ አድርጋው የነበረውን የባንክ ስራን ለውጭ አገራት ክፍት ማድረጓን ተከትሎ ይህንኑ ለመምራት የፈቃድ አሰጣጥን ለመወሰንና ለማስተዳደር የሚያስችል የሕግና የቁጥጥር ስርዓት መዘርጋት ያስችላል ባለው የባንክ ስራ አዋጅ ረቂቅ ላይ ሰኔ 7 ቀን 2016 ዓ.ም ተወያይቶ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ጉዳይ ነበር። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን አካባቢ ባለው ግጭት የተጠረጠራቸውን 88 ሰዎች ማሰሩን የክልሉ ሰላምና ጸጥታ ቢሮ አስታውቋል። የአካባቢው ነዋሪዎች መንግስት ሰዎችን እያሰረ ያለው ከህግ አግባብ ውጭና ያለ ፍርድ ቤት ትዕዛዝ ባልተጣራ ማስረጃ ነው ሲሉ ወቀሳቸውን አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ያቀርብልናል።
በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን አካባቢ ባለው ግጭት የተጠረጠራቸውን 88 ሰዎችን እስካለፈው ሳምንት በቁጥጥር ስር ማዋሉን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ለአሜሪካ ድምጽ በስልክ ገልጿል።
መስካን ማረቆ አከባቢ ላይ በተነስተው ሁከት እያቸው የነበሩ ሂደቱን የመሩ ያስተባበሩ የተለያዩ ድርጊቶችን የፈጸሙና ይሄን እንቅስቃሴ ደግሞ በገንዘብ ጭምር እየደገፉ የነበሩ አካላትን በሚገባ ለይተን ወደ 88 የሚሆኑ አካላት ተለይተው ለህግ እንዲቀርቡ የተደረገበት ሂደት ነው። ሌላ እዛ ወልቂጤ አካባቢ በተመሳሳይ በግድ በቃ ህብረተሰቡ ሳይፈልግ ወደ ተገባ መሻከር ውስጥ እንዲገባ ያደረጉ አካላትንም በተመሳሳይ ለይተን ለህግ እንዲቀርቡ እያደረግንበት ሁኔታ ነው ያለው።
በአንጻሩ ለደህንነታቸው በመስጋት ስማቸው እንዳይገልጽ ጠየቁን አንድ አካባቢ ነዋሪ ደግሞ መንግስት ሰዎችን ያስረ ያለው ያለ ህግ አግባብና ያለ ፍርድ ቤት እዛዝ ነው ስለ ወቅሰዋል።
ምክንያቱም እንደነው ዘጠኝ ቀበሌ መርገጥ ራሱ ባልተቻለበት ሂደት ሰዎች የታሰሩ የተፈናቀሉ ህጋዊ መፈናቀል ነው ደረሰው። ሰዎች ለማረስ አልቻሉም። ሰዎች ሰፍሮ ለመኖር አልቻሉም። አዝመራቸው ማረግ አልቻሉም። ማሳቸው ከምታቸው ማርባት አልቻሉም። ተፈናቅሎ ነው አሉት። ይሄን ሁሉ እያሳወቅ ምንም መፍትሄ የሚያስገኝ የክልል አመራር የለው። በራሱ የተደራጀ ኃይል ነው ይህን የሚያደርገው።
በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ ጠየቁን ሌላ አስተያየት ሰጪ ቁጥራቸው የበዙ ሰዎች በቡታጅራም በወሳናና በወልቂጤ ከተማ በሚገኙ ማረሚያ ቤቶች ያላግባብ መታሰራቸውን አመልክቷል።
የምትለው የለም። በጣም ብዛቱ ተነቃት ነው የታሰረው። ግማሹ እዚህ ከተማ ፖሊስ ጣቢያ ነው፣ ግማሹ ማረሚያ ነው ያለው፣ ግማሹ ደግሞ ሆሳና ነው ያለው። ቶታል እስከ 70 ምናምን ይሆናሉ። አሁን የታሰሩ ወጣቶች ከተማ ላይ በአጠቃላይ ከታጋዮች አጠቃላይ ታሰሩ እስከ 70 በላይ ናቸው።
በሁለቱ የወረዳ አስተዳደሮች መካከል በቀጣይነት ጉዳት ያስከተለ ስላለው ይገባኛል ውዝግብ በደህንነት ስጋት ስማቸውን አየር ላይ እንዳናውል የጠየቁን አስተያየት ሰጪ ተከታዩን አስረድቷል።
ይህን ጥያቄ መንግስት ቁርጠኛ የሆነ የፌደራል መንግስት ይሁን የክልል መንግስትም ይሁን ይህን ጉዳይ ጣልቃ ገብቶ ጥያቄው እንዲመለስ ቢያንስ ተጽዕኖ እየተፈጠረ አይደለም አካባቢ ላይ።
የቢሮ ኃላፊ አቶ ተመስገን ካሳ ግን የዘጠኙን የአወዛጋቢ ቀበሌዎችን ጥያቄ በህግ አግባብና በጥናት ለመመለስ ጥረት የተደረገ ስለመሆኑ ገልጿል።
እነዚህን ደግሞ በጥናት ህብረተሰቡ ጋር እየተወያየን አስፈላጊ ናቸው አይደሉም ናቸው አይደሉም የሚሉ ጉዳዮች በደንብ እየተነጋገርን እየተግባባን እንደምንሰራ ከህብረተሰቡ ጋር ተግባብተን ነው አካባቢ ላይ ያለውን ሰላም በህዝባዊ ኮንፈረንስ ለማጠቃለል ነው። በዛ ከህዝቡ ጋር ተግባብተን ነው። ነገር ግን ከህዝቡ ጋር በዚህ ደረጃ ብንግባባም እነዚህ ቅድም ይፈለጋሉ ገና ወደ ህግ አልቀረቡም ያልናቸው አካላት ፍለጋ ላይ ያሉ አካላት ደግሞ አካባቢው እንዳይረጋጋ ስለሚፈልጉ አንዳንድ የመሳሪያ ኮንትሮባንዲስቶች ጭምር ያሉበት ቀጠና ስለሆኑ እነዚህ አካላት ደግሞ ገቢ ምንጫቸውና ገበያው እንዳይቋረጥ ሁልጊዜ እዛ አካባቢ ላይ ሁከት እንዳለ ለማስመሰል የሚሰሩ ስራ አለ። እሱም ቢሆን በራሱ መንገድ ወደ ህግ የማቅረብ ስራ የሚንሰራ ሲሆን ከዘጠኝ ቀበሌ ጋር ተያይዞ ያለው ጉዳይ ራሱን ችሎ ከዚህ ከሰላም ጋር የሚገናኝ ነገር የለም። ግጭት አያስፈልግም። የዘጠኝ ቀበሌ ጥያቄ ካለ ሰው መሞት አያስፈልግም። ንብረት መውደም አያስፈልግም። ካል መጉደል አያስፈልግም። ስለዚህ በራሱ መንገድ ክልሉ ከዚህ ከፍ ያሉ ጥያቄዎችን መልሷል። እዚህ ከዘጠኝ ቀበሌ የበለጡ ትልልቅ የማዕቅር ጥያቄዎችን የመለሰ ክልል ስለሆነ እያንዳንዱ አካባቢ ላይ ያሉ ጥያቄዎች በጥናት ከህብረተሰቡ ጋር በመነጋገር በመግባባት ወደ ምላሽ ይሄዳሉ የሚለውን ተግባብተናል። ከህዝቡ ጋር
ባለፈው ሳምንት ሰኔ 1 ቀን 2016 ዓ.ም ከኢንሴኖ ገበያ ወደ ቤታቸው መመለስ ላይ የነበሩ 5 ሰዎች ከዚህ ውዝግብ ጋር እንደሚገናኝ በተገለጸ ትንኮሳ ማንነታቸው ባልታወቁ ታጣቂዎች መገደላቸውን ነዋሪዎችና የልዩ ወረዳውን አስተዳዳሪ አቶ ንጉሴ መከን ዋቢ አድርገን መዘገባችን አይዘነጋም። በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን አካባቢ በተለይም በቀድሞ ቤተ ጉራጌ መስቃን ወረዳ አካባቢዎች ለአመታት የዘለቀው የማንነትና የዘጠኝ ቀበሌዎች ይገባናል ጥያቄ ለግጭት መነሻ የሆነም ለብዙዎች ህይወት ህልፈትና ለንብረት ውድመት እንዲሁም መፈናቀል ምክንያት መሆኑን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ።
ዓለም አቀፉ የስደተኞች ቀን በዓለም ዙሪያ በዛሬው ዕለት በመታሰብ ላይ ይገኛል። ይህን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በኢትዮጵያ የሚኖሩ ስደተኞች መጠለያ ጣቢያዎች አገልግሎቶች እንዲሻሻሉ ጠይቋል። በኢትዮጵያ ያሉ ስደተኞች ከአገልግሎት አቅርቦትና ከጸጥታ ጋር የተያዙ ችግሮች እንዲፈቱላቸውም ጥሪ አቅርበዋል። በሰሜን ጎንደር ዞን በዓለም ዋጭ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምጽ በሰጡት አስተያየት ባለፈው ማክሰኞ በአካባቢያቸው በመንግስት ኃይሎችና በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተደርጎ ተባራሪ አንድ ስደተኛ በተባራሪ ጥይት መቁሰሉን የገለጹ ሲሆን በሁኔታው ስጋት እንዳደረባቸውም ተናግረዋል። በምዕራብ ጎንደር ዞን ያሉት የሱዳን ስደተኞች ደግሞ የጸጥታና የአገልግሎት አቅርቦት ችግር እንዳሉባቸው ጠቅሰው የሚመለከታቸው አካላት ፍላጎቶቻቸውን እንዲያሟሉ ጠይቋል። ገብረ ሚካኤል ገብረ መድህን ዘገባ አለው።
በአማራ ክልል በሰሜንና በምዕራብ ጎንደር ዞኖች የሚገኙ የኤርትራና የሱዳን ስደተኞች ልዩ ልዩ ችግሮች እየገጠሟቸው እንደሆነ ለአሜሪካ ድምፅ ተናግረዋል። ባለንበት አካባቢ ፈተና ሆኖብናል ያሉት አንዱ ችግር ጸጥታዊ ክፍተት ሲሆን፣ ይህም የደህንነት ስጋት እንዳሳደረባቸው ጠቅሰዋል። ለደህንነቱ በመስጋት ስሙን መግለጽ ያልፈለገ በሰሜን ጎንደር ዞን በሚገኘው በዓለም ዋጭ መጠለያ ጣቢያ የሚኖር አንድ ኤርትራዊ ስደተኛ ለአሜሪካ ድምፅ በሰጠው ቃል ባለፈው ማክሰኞ ሰኔ 11 ቀን 2016 ዓ.ም በአካባቢው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መደረጉን ተናግረዋል።
ሰዓት 5 በአናንዲ 3 ሰዓት ገለቀጥል ተኩስ እንዳዘለ ማለት ነው።
በእለቱ ከቀኑ 11 ሰዓት ላይ የጀመረው የተኩስ ልውውጥ እስከ ምሽቱ 1 ሰዓት ድረስ ቀጥሏል። በራሪ ጥይት በመጠለያ ጣቢያው ላይ ያርፍ ስለነበር ሁኔታው በጣም ከባድና አስጊ ነበር። በዚህ ምክንያት አንድ የ20 ዓመት ወጣት በጥይት ተመቷል። አሁን በደባርቅ ሆስፒታል እየታከመ ነው።
ከዚሁ የመጠለያ ጣቢያ ጉዳይ ጋር በተያያዘ አስተያየት የሰጠን ሌላ አስተያየት ሰጪ ደግሞ ቀደም ሲል ከመጠለያ ጣቢያው ብዙም በማይርቅ ቦታ ላይ ተመሳሳይ የተኩስ ልውውጥ እንደነበረ ገልጾ ይህንኑ ተከትሎ ከአስር ቀናት በፊት የመጠለያ ጣቢያው የጥበቃ ሰራተኞች ለቀው መውጣታቸውን አውስተዋል። የጸጥታው ሁኔታ አሳሳቢ መሆኑን የተናገረው አስተያየት ሰጪው መንግስት በጸጥታና በአገልግሎት አቅርቦት በኩል ያለውን ችግር እንዲፈታ ጠይቀዋል። በዓለም ዋጭ የስደተኞች መጠለያ ጣቢያ አካባቢ ተከሰተ ስለተባለው ግጭት የአሜሪካ ድምፅ ከመንግስት አካላት ማረጋገጥ አልቻለም። የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው በምዕራብ ጎንደር ዞን ከሚገኙት የኩመርና የአውላላ መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ዳር አድርገዋል ከተባሉት የሱዳን ስደተኞች መካከል አንዱ ለአሜሪካ ድምፅ በሰጠው ቃለ መጠይቅ ላለፉት 51 ቀናት ለተለያዩ ችግሮች ተጋልጠናል ብለዋል። ስደት የመጀመሪያዬ ነው። እንዲህ አይነት ቀን ይመጣል ብዬ አስቤ አላውቅም የሚለው ሱዳናዊው አብዱል ሰመድ ናስር ወደ መጠለያ ጣቢያዎቹ ካልገባችሁ እርዳታ አይሰጣችሁም ተብለን ላለፉት 3 ሳምንታት የሚበላ ነገር የለንም፣ ውሃና ሕክምናም አናገኝም ብለዋል። ያለምንም መጠለያ በዛፎች ስር እየኖርን ነው። የኢትዮጵያ መከላከያና የፌዴራል ፖሊስ ኃይሎች ግን ጥበቃ እያደረጉልን ናቸው ያለው አብዱል ሰመድ ኢትዮጵያ ድንበሯን ከፍታ ስለተቀበለችን እናመሰግናለን፣ ግን ደግሞ ፍላጎቶቻችን መሟላት አለባቸው ብለዋል። ወደ ሶስተኛ ሀገር አዛውሩን የሚለው ጥያቄ የመጨረሻው አማራጭ ነው ሲልም አክለዋል። ዛሬ ሐሙስ ሰኔ 13 ቀን 2016 ዓ.ም እየተከበረ ያለውን የዓለም የስደተኞች ቀንን በማስመልከት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በኢትዮጵያ ከአንድ ሚሊዮን በላይ ስደተኞች መኖራቸውን ጠቅሶ ስደተኞቹ ያሉባቸው የአገልግሎት ክፍተቶች እንዲስተካከሉ ጥሪ አቅርበዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ የተለየ ትኩረት ይሻሉ ያሏቸውን ነጥቦች ዘርዝረዋል።
ጥገኝነት ጥያቄ ላይ በተመለከተ የተወሰኑ ክፍተቶች ነበሩ። የሰላምና የጸጥታ ሁኔታን በተመለከተ ክፍተቶች ነበሩ። የሰነድ የማግኘትን አንዳንድ ጊዜ ደግሞ ሕግን ያልተከተለ ስርዓትን በተመለከተ በተለይ አዲስ አበባ ላይ ክፍተቶች ስለነበሩ እነሱን በማስተካከል የተሻለ አካባቢን ለመፍጠር አጋርነታችንን በዚህ ሁኔታም ለማሳየት ለመንግስትም በስደተኞች ዙሪያም ለሚሰሩ ተቋማት ጥሪ ለማቅረብ የተጠቀምንበት ቀን ነው ዛሬ።
በስደተኞቹና በሰብአዊ መብቶች ተቋሙ በተነሱት ጉዳዮች ላይ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። አገልግሎቱ ቀደም ብሎ በሰጣቸው መግለጫዎች ግን በምግብ አቅርቦት ረገድ ስለሚነሳው ቅሬታ ሲናገር ቀለብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ጠቅሶ ድርጅቱ ለስደተኞች የሚያድለው ቀለብ ከለጋሾች ከሚገኘው የሀብት መጠን አኳያ ሊጨምርም ሊቀንስም እንደሚችል አመላክተዋል። የመጠለያ ጣቢያዎቹን የጸጥታ ሁኔታ ለማሻሻል እየሰራ መሆኑንም ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሰራ እንደሆነ ከዚህ ቀደም ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በምዕራብ ሸዋ ዞን በኖኖ ወረዳ ባለፈው ሳምንት ቅዳሜ በሰርግ ስነ ስርዓት ላይ በተፈጸመ ጥቃት 27 ሰዎች መገደላቸውና ሌሎች 17 መቁሰላቸውን በወረዳው የቢፍቱ ጃለላ ቀበሌ አስተዳደርና ተጎጆች ለአሜሪካ ድምጽ ተናግረዋል። ጥቃቱ በደረሰበት የጊፍቲ ጃለላ ቀበሌ ሊቀመንበር አቶ ነስሩ ዑመር በእለቱ ከምሽቱ 3 ሰዓት ላይ በተወረወረ ቦምብ እና በተከፈተ ተኩስ ከተገደሉት ውስጥ ተጋቢ ሙሽሮችም እንደሚገኙበት ገልጸዋል። ጥቃቱን ተከትሎ የተፈናቀሉት የቀበሌው ነዋሪዎች በችግር ላይ እንደሚገኙ ያመለከተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወንጀሉን የሚያጣራ ቡድን ወደ ስፍራው ለመላክ እየተዘጋጀ መሆኑንም ጨምሮ አስታውቋል። ገልሞ ዳዊት ዘገባ አለው።
ባለፈው ሳምንት ቅዳሜ ሰኔ 8 ቀን 2016 ዓ.ም ተመረጠ በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ቢፍቱ ጃለላ ቀበሌ ልዩ ስሙ ቆንዳላ በተባለ ቦታ በሰርግ አደምተኞች ላይ በተፈጸመ ጥቃት ሁለት ሙሽሮችን ጨምሮ በአንድ ቤት ውስጥ የነበሩ 27 ሰዎች መገደላቸውን የአካባቢው ነዋሪዎችና ቀበሌው አስታውቀዋል። በሰርግ ስነ ስርዓቱ ላይ ጉዳት የደረሰባቸው ቤተሰቦች በጊዜው የተፈጠረውን ሁኔታ አስረድተዋል። አቶ ማመር ሳኒ ስራጅ የኖኖ ወረዳ ቢፍቱ ጃለላ ቀበሌ ነዋሪ ናቸው። ከሰርጉ አደምተኞች መካከል ነበረች አሏት የ13 ዓመት ታዳጊ ሴት ልጃቸው በዚሁ ጥቃት መገደሏን ይናገራሉ።
ሙጫግያ ለሊሴ ማመር ሳኒ ጀለምት እዚህን ቦታ ሸምበረት
ልጄ ለሊሴ መሐመድ ሳኒ ትባላለች። የ13 ዓመት አዳጊና የአምስተኛ ክፍል ተማሪ ነበረች። ምሽት 3 ሰዓት ገደማ ወደ ሰርግ ቤቱ በሄደችበት በተከፈተ ተኩስና በተወረወረ ቦምብ እርሷም ከተጋቢዎቹ ጋር ተገድላለች። ከቃጠለው ጉዳት የተነሳ ሁሉም ሰው ልጆቹን መለየት አልቻለም ነበር። እንዲሁ አጽማቸውን አንስተን በአንድ ጉድጓድ ቀበርናቸው።
አቶ ማህመድ ጥቃቱን ያደረሱ ጽንፈኛ ሲሉ የጠሯቸው የአማራ ፋኖ ታጣቂዎች ተጠያቂ አድርገዋል። በሌላ በኩል የቢፍቱ ጃለላ ቀበሌ አስተዳዳሪ አቶ ኑስራ ዑመር በእለቱ ተፈጠረ ያሉትን ለአሜሪካ ድምጽ ተናግረዋል።
ያን ቀን ምሽት በሰርጉ ስነ ስርዓት ተካፋዮች ላይ መጀመሪያ ተኩስ ከፈቱ። ከዚያም የእጅ ቦምብ ወርውረው ቤቱ በእድምተኞቹ ላይ ተቃጠለ። እዚያው የነበሩት 27ቱም ሰዎች በጥቃቱ ተቃጥለው ሞተዋል። ሌሎች 13 ሰዎች ደግሞ ቆስለው ወደ ሆስፒታል ተልከዋል። ከመካከላቸውም አንድ ሰው ሕክምና ጣቢያ ሳይደርስ ሕይወቱ አልፏል።
ሌላ የቢፍቱ ጃለላ ቀበሌ ነዋሪ ወይዘሮ ፊኒያ አባድር በጥቃቱ ሁለት ልጆች እንደተገደሉባቸው ይናገራሉ።
ሰርጉ ቦታ ላይ ሁለት ልጆቼ መሐመድ አልይና ሱባ መሐመድ ተገድሏል። ሶስተኛ ልጄ አህመድ መሐመድ ኦስማን ደግሞ ቆስሎ ሆስፒታል ሕክምና ላይ ነው። ጽንፈኛ የፋኖ ታጣቂዎች መንደሩ ጫፍ ላይ የነበረው ቤቴን ከፍተው አቃጥለዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም በሰርጉ ስነ ስርዓት ላይ ስለደረሰው ጉዳት መረጃ እንደደረሰው አስታውቋል። የኮሚሽኑ ጅማ ቅርንጫፍ ኃላፊ አቶ በዳ ሳለሜሳ ለአሜሪካ ድምጽ ሲናገሩ ይህንን አረጋግጠዋል።
አልሚዳኒ ረጋቀበ ተነጋፈላሉ ጎሰለማኒ
ጉዳቱ የደረሰው በሁለት መልኩ እንደሆነ ነው የተረዳ ነው። አንዱ በተኩስ ሌላው ደግሞ በቦምብ ነው። በሰርግ ስነ ስርዓት ላይ ይህ መፈጸሙ ያሳዝናል። በኮሚሽናችንም የአካባቢው ሰላም እንደተሻሻለ ጉዳዩን በጥልቀት የምናጠናው ይሆናል።
የቢፍቱ ጃለላ ቀበሌ ሊቀመንበር አቶ ኑስራ ዑመር ለቦምብ ፍንዳታው የፋኖ ታጣቂዎችን ተጠያቂ አድርገዋል።
ይህን ጥቃት ያደረሱት ጽንፈኞች የአማራ ፋኖ ታጣቂዎች ናቸው። ጥቃቱን ከማድረሳቸው ከሶስት ቀን በፊትም በአጎራባች የጅሩ ገመቹ ቀበሌ በሽጉጥና በገጀራ ጥቃት ያደረሱባቸው ሁለት ሰዎች አሁንም በሕክምና ላይ ናቸው። ይህንንም ጥቃት በእቅድ ነው የፈጸሙት።
ቀበሌውና ወረዳው ከአማራ ክልል ጋር አይዋሰንም። በነዋሪዎቹና በቀበሌው ሊቀመንበር በጥቃት አድራሽነት ተጠያቂ ከተደረጉት ከፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ጥረት በአካባቢው ይንቀሳቀሳል የተባለ የፋኖ ታጣቂ ማግኘት ባለመቻላችን ምላሽ ማግኘት አልቻልንም። ይሁንና አቶ ኑስራ ተጠያቂ ያደረጓቸው የፋኖ ታጣቂዎች ከአማራ ክልል ወሰን የተሻገሩ አለመሆናቸውን ገልጸዋል። ታጣቂዎቹ በቀበሌው የሚኖሩ መሆናቸውንም ገልጸው ከጥቃቱ በኋላ ወደ ግቤ በረሃ ሽተዋል ሲሉም ተናግረዋል። ከጥቃቱ ተረፉ ያሏቸው 150 አባወራዎች ወደ ሌላ ቦታ መፈናቀላቸውንም ጠቁመዋል። እስካሁን ለቦምብ ፍንዳታው ኃላፊነት የወሰደ አካል የለም። የኦሮሚያ ክልላዊ መንግስት እንዲሁም የምዕራብ ሸዋ ዞንና የኖኖ ወረዳ ባለስልጣናትም የደረሰውን ጉዳትም ሆነ ተጠርጣሪዎችን በተመለከተ የሰጡት አስተያየት የለም። የአሜሪካ ድምፅ የባለስልጣናቱን አስተያየት ለማግኘት ያደረገው ጥረት አልተሳካም። በሌላ በኩል በዛው አካባቢ እንደምኖሩ በስልክ ለአሜሪካ ድምጽ የገለጹ የአማራ ተወላጆች አርብ ሰኔ 8 ምሽት ላይ በሰርገኞች ላይ የደረሰው ጥቃት እንዳሳዘናቸው ተናግረዋል። አስተያየት ከሰጡት መካከል አንዱ የሆኑትና ስማቸውን ብንጠቅስ ድንነታቸው አደጋ ውስጥ እንደሚገባ የተናገሩ ነዋሪ እርሳቸው የሚኖሩት በማከላዊ ኢትዮጵያ አብሽከይ ወረዳ ዳርጌ ከተማ መሆኑን ጠቅሰው ከተማውንም ከኦሮሚያ ክልል አመያና ኖኖ ወረዳዎች ጋር የሚጋሩት እንደሆነ ገልጸዋል። ጥቃቱ የደረሰበት ቦታ እርሳቸው ካሉበት በእግር ጉዞ 20 ደቂቃ ብቻ እንደምርቅ የሚናገሩት ነዋሪው በድርጊቱም ሁሉም ሰው ማዘኑንና ማውገዙን ይናገራሉ።
ሁሉም ማህበረሰብ በጣም ያወግዛል። ምክንያቱም ሰርግ ላይ ያለ ህፃናት ሽማግሌ ሙሽሮች ናቸው የተገደሉት። ምንም በማያውቁት ነገርና ምንም በሌሉበት ምንም ይሁንም የተበደለም ቢኖር በሸኔ ምክንያት የተቆጨ በደል የደረሰበት ቢኖር ህፃናት ላይና ሙሽራ ላይ የሚደረግ ነገር እኛ አካባቢ ማህበረሰብ ያወግዛል። ለምን አብሽጌ ወረዳ ስንኖር ዳርጌ ከተማ ላይ ከሰባት በላይ ብሔረሰብ ነው ያለው። ሰባቱም ብሔረሰብ ባንድ ላይ በሁሉም ነገር በሰርግም ይሁን በመከራም ይሁን በደስታ አንድ ላይ እኩል ወጥቶ ገብቶ የምንኖር ሰዎች እንጂ በብሔር ተጠራርተን የምናውቅ ሰዎች አይደለንም ዳርጌ ከተማ።
ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ ጠይቀው አስተያየት የሰጡን የዳርጌ ከተማ ነዋሪ ጥቃቱን ያደረሱ ተካላት ማንነት እንደማያውቁ ገልጸው ሆኖም በአካባቢው የሚንቀሳቀስ የፋኖ ታጣቂ እንደሌለ ተናግረዋል።
ፋኖ የሚባል ነገር እዚህ አካባቢ ላይ አይተንም ሰምተንም አናውቅም። እኛ ምናውቅ ፋኖ ብሎ የሚፈርጁት ለማጥቃት የፈለጉትን ማህበረሰብ የማጥቂያ መንገድ እንዲሆናቸው እንጂ ፋኖ የሚባል የተደራጀ የሚንቀሳቀስ የታጠቀ ኃይል ምንም የለም። እዚህ ገበሬውን ቤቱ ላይ ቁጭ ብሎ ሊገሉትና ሊያቃጥሉት ሲመጡ ለመከላከልና ለማስደንገጥ የተኮሰውን ጭምር ነው ፋኖ እያሉ እንትን ያለ። ፋኖ የሚባል የታጠቀና እንትን የሚባል ኃይል አናውቅም። ያንን ድርጊት እናወግዛለን። በመጀመሪያ ያን ድርጊት ማንም ያደርገው ማል የሰው ልጅ ላይ የደረሰ ድርጊት ነው። እኔ በበኩሌ አማወግዘው ነገር ነው።
በአንጻሩም የቢፍቱ ጃለላ ቀበሌ ጥቃት በደረሰ ማግስት የአማራ ተወላጆች ላይ ተወስደዋል ባሉት የበቀል እርምጃ ሰዎች መገደላቸውን አስተያየት ሰጪዎች ተናግረዋል። የመከላከያ ሰራዊት አካባቢው በመሰማራቱ አሁን አንጻራዊ መረጋጋት መኖሩን የተናገሩት አስተያየት ሰጪዎች ከመዋሰኗቸው የኦሮሚያ ክልል ወረዳዎቹ ጥቃቱን በመፍራት በርካቶች ነርሱ ወደሚኖሩበት የማዕከላዊ ኢትዮጵያ አካባቢ ሸሽተው እየመጡ መሆኑንም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር የሱዳኑ ጦርነት እንዲቆም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እብደት ብለው የገለጹትና በሱዳን እንዲሁም ደግሞ በደቡብ ሱዳን የሚካሄደው ጦርነት እንዲቆም ጠይቀዋል። ኮሚሽነሩ ዛሬ ታስቦ የዋለውን የዓለም የስደተኞች ቀንን በማስመልከት በሁለቱ ሀገራት በጉብኝት ላይ ይገኛሉ። የአሜሪካ ድምጽ የተባበሩት መንግስታት ዘጋቢ ማርጋሬት በሽር ከኒውዮርክ በመሆን አነጋግራቸዋለች። እንግዶ ወልዴ እንደሚከተል ያቀርበዋል።
በሱዳን እየተካሄደ ያለው ጦርነት በዓለም አስከፊውን የመፈናቀል ቀውስ እንዳስከተለ የተባበሩት መንግስታት ድርጅት አስታውቋል። በሁለት ጄኔራሎች መካከል በሚያዝያ ወር 2015 የፈነዳው ጦርነት 10 ሚሊዮን የሚሆኑ ሰዎችን በአገር ውስጥ ተፈናቃይ ሲያደርግ 2 ሚሊዮን የሚሆኑትን ደግሞ ለደህንነታቸው ሲሉ ወደ ጎረቤት ሀገራት እንዲሸሹ አድርገዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በደቡባዊ ሱዳን ኮስቲ በተባለ ስፍራ የሚገኙ ተፈናቃዮችን አግኝተዋል።
አስከፊ ውከትንና እጅግ ከባድ የሆነ የሰብአዊ መብት ጥሰትን ሸሽተው የመጡ ናቸው። ደግሞም በማጣታቸው ምክንያት የተፈናቀሉ አሉ። በተለይም የምግብ ዋስትና ያለመኖርና አንዳንዴም ረሃብ በመከሰቱ ምክንያት የተፈናቀሉ አሉ። ስለዚህ በዚህ ማለቂያ በሌለው ጦርነት ምክንያት ብዙ ችግሮች ተፈጥረዋል።
በደቡብ ሱዳን የስደተኞች ኮሚሽኑ የተፈናቃዮቹን በመርዳት ላይ ይገኛል። ሰብአዊ እርዳታው ጊዜያዊ መፍትሄ እንደሆነና አስፈላጊው ነገር ሰላም እንደሆነ ኮሚሽነሩ ፊሊፖ ግራንዲ ተናግረዋል።
ጥሬን የማቀርበው በሁለቱም ተፋላሚ ወገኖች ላይ ተጽዕኖ ማድረግ ለሚችሉ ሁሉ ነው። ወደ ፍልሚያ ሜዳው ሳይሆን ወደ ድርድር ጠረጴዛው ግፏቸው።
በሌሎች የሀገሪቱ ክፍሎች ደግሞ የአየር ንብረት ለውጥ መፈናቀልን እያስከተለ ነው። በተለይ ግጭት የሚታከልበት ከሆነ ሰዎችን ለተፈናቃይነት እንደሚዳርግ ኮሚሽነሩ አስታውቀዋል።
የአየር ንብረት ለውጥ የግጭት መንስኤ እየሆነ ነው። ውስን በሆነ የአቅርቦት ሁኔታ ውስጥ ለምሳሌ የውሃ በሚኖሩ ማህበረሰቦች መካከል ግጭት ሊጀመር ይችላል። ይህም ወደ መፈናቀል ያመራል።
ባለፉት 12 ዓመታት በመላው ዓለም የፍልሰተኞችና ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ በመጨመር 120 ሚሊዮን ደርሷል። ዩክሬን፣ ሶሪያና አፍጋኒስታን ከተፈናቃዮቹ ቁጥር ከግማሽ በላይ የሚሆነውን ይዛሉ። ፊሊፖ ግራንዲ ይቀጥላሉ።
This tragic progression we just continue.
ግጭቶች መፍትሄ የማያገኙ ከሆነና ሰዎች ወደ መጡበት አካባቢ የሚመለሱበት ሁኔታ ካልተመቻቸ አሳዛኝ ሁኔታ ይቀጥላል። ይህም ትልቅ ፈተና ይሆናል።
ይበልጥ እየተከፋፈለ በመጣው ዓለም እየከፉ የመጡ ሉላዊ ተግዳሮቶችን ለመፍታት አስቸጋሪ መሆኑን ግራንዲ ተናግረዋል። ማርግሬት ባሺር ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
ከዚሁ ከዓለም አቀፉ የስደተኞች ቀን ጉዳይ ሳንወጣ ወደ ተምስ ተቃራቢ ዘገባ ነው የምናልፈው። የረድኤት ቡድኖች ቀውስ በገጠባቸው በሱዳን፣ በሶማሊያ፣ በሳህልና በሌሎች አካባቢዎች ተግዳሮቶችን ለመቋቋም እጅግ አነስተኛ የሆነ የገንዘብ ድጋፍ ብቻ እየተደረገ ነው ሲሉ ይናገራሉ። በዚህ ወር መግቢያ ላይ የኖርዌይ የስደተኞች ምክር ቤት ኤንአርሲ ኃላፊ ሙሉ ለሙሉ ተፈናቃዮችን መዘንጋት አዲሱ ልምድ ሆኗል ሲሉ ተናግሯል። ሄነሪ ዊልኪንስ ስደተኞችና መንግስታዊ ያልሆኑ ተቋማትን በገንዘብ ድጋፍ ዙሪያ ያላቸው አስተያየት ላይ ያጠናቀረው ዘገባ እንደሚከተል ይቀርባል። የመንግስታቱ ድርጅት ያለፈው የጎርጎሮሳውያኑ 2023 120 ሚሊዮን ሰዎች በጉልበት የተፈናቀሉበትና የተፈናቃዮች አሃዝ ለ12ኛ ዓመት ያሻቀበበት ሆኗል ሲል አስታውቋል። በዚህ ወር የኖርዌይ የስደተኞች ምክር ቤት ዋና ኃላፊ ጃን ኢንግላንድ ተፈናቃዮቹን ሙሉ ለሙሉ መዘንጋት አዲሱ መደበኛ ስርዓት ሆኗል ሲሉ ተናግረዋል። የኖርዌይ የስደተኞች ምክር ቤት በቡርኪና ፋሶ 2 ሚሊዮን ተፈናቃዮች መኖራቸውን አስታውቆ ይህም በዓለም ላይ እጅግ ትኩረት የተነፈገው የተፈናቃዮች ቀውስ ነው ሲል ገልጿል። የዘጠኝ ልጆች እናት የሆኑት ፋቶማታ ፔሳኮ ከሰሜናዊ ቡርኪና ፋሶ ከአምስት ዓመት በፊት የተፈናቀሉ ሲሆን ከዚያን ጊዜ አንስቶ ሰብአዊ ድጋፉ እያሽቆለቆለ መጥቷል ይላሉ።
ባለፉት ጊዜያት በመንግስት ተመዝግበን ነበር፣ ነገር ግን ከነሱ ምንም አይነት ድጋፍ አግኝተን አናውቅም። ጥቂት ለጋሽ ድርጅቶች ድጋፍ አድርገውልናል፣ ነገር ግን ድጋፋቸው ጉልህ በሆነ መልኩ እየቀነሰ ነው። እናም አሁን አልፎ አልፎ ብቻ ነው የሚመጡት።
አንድ ከፍተኛ የረድኤት ተቋም ባልደረባ ለአሜሪካ ድምጽ እንደገለጹት የዓለም ቀውስ በከፍተኛ ሁኔታ ማሻቀቡ ፖለቲካዊ መፍትሄውን እያዳከመው ነው ይላሉ። ኪራን ዶኔሊ የዓለም አቀፉ የቀይ መስቀል ኮሚቴ ባልደረባ ናቸው።
Well, it's true that funding for humanitarian work has increased over the years.
ለሰብአዊ ስራዎች የሚደረግ የገንዘብ ድጋፍ በአመታት ውስጥ በከፍተኛ ሁኔታ መጨመሩ ሀቅ ቢሆንም፣ ነገር ግን ሰብአዊ ድጋፍ የሚፈልጉ ሰዎች ቁጥር ዘርፉ ሊሸከመው ከሚችለው በላይ በፍጥነት መጨመሩም አሁነኛ ሁኔታ ነው።
ኪራን ስደተኛዋ ፋቶማታ ያለችበትን የመሰለ ሁኔታ ለተፈናቃዮች ይበልጡን አስጊ ነው ይላሉ።
Effectively warehouses, which is an awful term to use when talking about
እነዚህ ሰዎች መውጫ የላቸውም። ውጤታማ በሆነ መልኩ በአንድ ስፍራ ተከማችቷል። ስለ ሰዎች ስናወራ ይህን የመሰለ አባባል መጠቀም አስቀያሚ ነው። ይህ ምንም አይነት እውነተኛ የሆነ የመዋለ ንዋይ ፍሰት መፍትሄ ያላየንበት አንደኛው ነገር ነው።
ዊል ካርተር በሱዳን የኖርዌይ ስደተኞች ምክር ቤት ዋና ዲሬክተር ናቸው።
Never have I known such a miserly funding environment which has led to sort of pretty
የተራቡ ሰዎችን እጅግ አስከፊ የሆነ የአገልግሎት ሽፋን እንዲያገኙ ያደረገ እንደዚህ አይነት አሳዛኝ የገንዘብ ድጋፍ ሁኔታ በፍጹም አይቻል አውቅም። በአንዳንድ አሰቃቂ ቀውሶችም ቢሆን ይህን የመሰለ የዲፕሎማሲ ደረጃና የመገናኛ ብዙሃን ቸልተኝነት አይቻል አውቅም።
ፋቱማታ ፔሳኮ ዓለም አቀፍ የገንዘብ ድጋፉ ሁኔታ ያሽቆለቆለበትን ምክንያት እንደሚረዱ ይገልጻሉ።
ዓለም አቀፉ ማህበረሰብ በእኛ ሁኔታ ስጋት ውስጥ እንደሆነ ይቀጥላል። ምንም እንኳን በቡርኪና ፋሶ ግጭቱ ቢቀጥልም ለነሱም ቀላል እንደማይሆን እረዳለሁ። ግጭቱ እንዲቆምና ወደ መኖሪያ መንደሪ ለመመለስ እጸልያለሁ።
ፋቱማታ እንደ ሚሊየን ስደተኞች ሁሉ ማድረግ የሚሹት ወደ መኖሪያ ቀያቸው መመለስ ነው። ለሄነሪ ዌልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን ለሐሙስ ምሽት ሰኔ 14 2016 ዓ.ም ያዝናቸው የዜና ትንታኔዎች እዚህ ላይ ተጠናቋል። የመጀመሪያው ምዕራፍ ጨርሰን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነው የምንገኘው። ተከታዩ ቀዳሚው ዘገባ ንግድና ምጣኔ ሀብት ነው። የዛሬውን ንግድና ምጣኔ ሀብት ዘገባችን እንግዲህ በኢትዮጵያ የበጀት ውሳኔ ላይ እና እንዲሁም ደግሞ የባለሙያዎች ምልከታ ላይ የሚያተኩር ነው። ለመጪው የኢትዮጵያ 2017 በጀት ዓመት የሚኒስትሮች ምክር ቤት የ971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር ዓመታዊ በጀት ረቂቅ ለሕዝብ ተወካዮች ምክር ቤት አቅርቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የበጀት ረቂቁ በቀረበበት ወቅት ለምክር ቤቱ እንዳስረዱት ካለፈው ዓመት 21 በመቶ ብልጫ እንዳለው ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች የበጀት ጉድለቱ ከፍተኛ መሆኑንና ከበጀቱ አብዛኛው ድርሻም ለዕዳ ክፍያ እንደሚውል በመጥቀስ በበጀቱ ውጤታማነት ላይ ጥያቄ አንስተዋል። አስተያየት እንዲሰጡን የጋበዝናቸው ሶስት የምጣኔ ሀብት ባለሙያዎች አቶ አብዱል መናን መሐመድ፣ ዶክተር አረጋ ሹመቴና እንዲሁም ደግሞ አቶ ፋሲል ጣሰው ናቸው። ያነጋገራቸው አስማማው አየነው ነው። ወደ ዘገባው እንሻገር።
ከ20 ቀናት በኋላ ለሚጀመረው የ2017 በጀት ዓመት የፌዴራል መንግሥት የአገሪቱ አጠቃላይ በጀት 971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር አድርጎ ለሕዝብ ተወካዮች ምክር ቤት አቅርቧል። ይህም ካለፈው ዓመት በጀት የ21 በመቶ እድገት አለው። ከጠቅላላ በጀት ውስጥ 451 ቢሊዮን ብር ለመደበኛ ወጪዎች የተመደበ ሲሆን ለካፒታል ወጪዎች ደግሞ ከ283 ቢሊዮን ብር በላይ ተበጅቷል። በጀቱ 358.5 ቢሊዮን ብር ያልተጣራ ጉድለት እንዳለበትም የገንዘብ ሚኒስቴር አስታውቋል። በጀቱን አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡን የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፈው ዓመት የዋጋ ንረት ፈተና እንደነበር አስታውሰው የአሁኑ የበጀት ጭማሪና ያለበት ጉድለት ከፍተኛ መሆን የዋጋ ንረትን የበለጠ ሊያባበስ የሚችል ነው ይላሉ።
አገሪቱ ከኢኮኖሚ አኳያ ያለባት ተግዳሮት ምንድን ነው የሚለውን ቅድሚያ የምትሰጣቸውን ጉዳዮች ዝርዝር ታስቀምጣለህ። ከዛ ተነሳህ ስታየው የዋጋ ሽበት ነው ትልቁ ፈተና የሆነብን። በሁለተኛ ደረጃ የአገሪቱ ዕዳ ነው ትልቁ ፈተና የሆነው እና እነዚህ ጉዳዮችን በምታይበት ሰዓት እንደዚህ በጣም ከፍተኛ ሆነ በጀት ልበጀት አትችልም። አምና በጣም ትንሽ ጭማሪ ነው፣ 1 ወይም 2 በመቶ ነው ጭማሪ የነበረው በጀቱ። ዘንድሮ በዚህን ያህል ደረጃ ጨምሯል። እንደዚህ የተጋነነ በጀት ክፍተቱ ሊሸፈን የሚችለው መንግስት 325 ቢሊየን ነው ከአገሪቱ ከባንክ ስርዓት እበደራለሁ የሚለው። ይህን ያህል ገንዘብ የባንክ ስርዓት ስንል ወይ ንግድ ባንክ ነው፣ ግል ባንኮች ናቸው፣ እንደዚሁም ደግሞ የመንግስት ግምጃ ቤት ሰነድ መሸጥ ነው። ሌላኛው አማራጭ ደግሞ ገንዘብ ማተም ነው። እና ቁጥሮቹ ይታወቃሉ። በግምጃ ቤት ሰነድም ቢሆን መገመት ይቻላል፣ ብዙም አይቸግርም። ከንግድ ባንክ ቢታሰብ እና ትልቁ የገንዘብ ምንጭ ሊያደርገው ገንዘብ ማተምን ካላሰበ በስተቀር በዚህ ደረጃ የተጋነነ በጀት አዘጋጅቶ ከሀገር ውስጥ ሌላው ደግሞ አጠቃላይ ፕራይቬት ሴክተሩን ክራውዲንግ አውት ይሉታል በኢኮኖሚክስ ቋንቋ፣ በአማርኛ ትንሽ ይቸግራል። ሌላውን በማስወጣት የለም ብድር እንዳያገኝ። ያም ቢሆን ቀላል አይደለም።
በበጀት ዓመቱ ጠቅላላ የፌዴራል መንግስት ገቢ 613 ቢሊዮን ብር ገደማ ይሆናል ተብሎ ይጠበቃል። ከዚህ ውስጥም 502 ቢሊዮን ብር የሚሆነው ገቢ ይሰበሰባል ተብሎ የተገመተው ከታክስ ነው። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ የአገሪቱ ገቢ የመሰብሰብ አቅም በየጊዜው እየቀነሰ መምጣቱን ጠቁመው የታሰበው ገቢ ይሰበሰባል ብሎ ለመጠበቅ አስቸጋሪ ነው ይላሉ።
የዓለም ባንክ የበጀት መሰብሰብ አቅምን ወይም ሬቨኒው ሞቢላይዜሽን የሚባለውን ኢንዴክስ ይሰራል በየአመቱ ና 2012 እስከ 2017 ድረስ የተሻለ ሬቨኑ ሞቢላይዜሽን አቅም ወይም ፐርፎርማንስ ነበራት። ከዛ በኋላ ከ2017 ወዲህ 2018ን ጀምሮ እስከ 2022 ባለው ከስድስቱ 3.5 ነው ያገኘችው። ይሄ ማለት ሬቨኑ ሞቢላይዜሽን ወይም የገቢ አሰባሰብ ሁኔታዋ ጊዜ ወደ ጊዜ እየቀነሰን ይመጣባት። ይሄ ችግር 2010-2009 አካባቢ ነበረና ይሄ የበጀት ወይ የረቨኑ ሞቢላይዜሽኗ ከባለፉት አመታት አንጻር ዝቅ ባለበት ሁኔታ በተቃራኒው ደግሞ በጀቱን እጨምራለሁ ማለት በጀቱን ሀሳባዊ ብቻ የቁጥር ወይም ደግሞ የቀመር ውጤት ብቻ አድርጎት እንዳይቀር ስጋት አለኝ። አንዳንድ ክልሎች፣ አንዳንድ ተቋማት መሰብሰብ ያለባቸውን በትክክል እየሰበሰቡ ስላልሆነ፣ ስለዚህ የማይሰበሰብ ከሆነ በጀቱን ብሎ መጨመሩ የበጀት ጉድለቱን ከማስፋት ውጪ ሌላ ምንም ላያመጣ ይችላል።
ከበጀቱ ከፍተኛውን ድርሻ ከያዘው መደበኛው ወጪ መካከል ለአገር ውስጥና ለውጭ ዕዳ ክፍያ የተያዘው 139.3 ቢሊዮን ብር እንደሆነም ተመላክቷል።
ዶክተር አብዱል መናን ከበጀቱ ለዳይ የሚከፈለው ከፍተኛ መሆን አስደንጋጭ ነው ይላሉ።
የበጀት ዝርዝሩ ያየሁ እንደው በአንደኛ ደረጃ የተቀመጠው እንደው ማንንም ሰው ሊደነግጥ ይገባል። 139 ቢሊዮን እኮ የዕዳ መክፈያ ነው። እንደው ማንንም ሰው ሊያስደነግጠው ይገባል። የብድር ዋና ፍሬውም ሊሆን ይችላል፣ ግን በብዛት ደግሞ ወለድም ሊሆን ይችላል። ወለድ እኮ የምትከፍለው እኮ ወለድ ቆይ ምን ኢኮኖሚ ፋይዳ አለው? ምንም እኮ የኢኮኖሚ ፋይዳ የለው የምትከፍለው ወለድ። ይኸውልህ ብዙ ብድር የምትከፍለው ብዙ ብድር ስለምትወስድ ነው፣ ወይም ከዚህ በፊት በጣም ብዙ ብድር ስለወሰድክ ነው። እና ከሀገሪቱ የሚሰበሰበውን ገንዘብ እንዳለ ወደ ብድር መክፈያ የሚሆን ከሆነ አስበኋል? ከዚህ በፊት የተበደርነው እኮ በጣም የተወሰነ ገንዘብ ቢሆን ኖሮ ይሄ ሁሉ ገንዘብ ወደ ልማት የሚውል ነበረ። ለምሳሌ የምንከፍለው 39 እና 40 ቢሊዮን በአመት ቢሆን ኖሮ እኮ 100 ቢሊዮን እኮ ለልማት ይውል ነበረ። ግን ከዚህ በፊት የወሰድናቸው ብድሮች በጣም ብዙ ስለሆነ በዛ ላይ ደግሞ እነዛ ብድሮች ምን ላይ ውለዋል? ኢኮኖሚክ ጠቀሜታ ባላቸው ነው ወይስ ባክነዋል? ይህን እነዚህ ነገሮችም ወሳኝ ናቸው። ብድር ስትወስድ ጥንቃቄ ካላረግ፣ ይሄም እንደ ሀገር ብቻም አይደለም እንደ ድርጅትም እንደ ግለሰብም፣ ያን ብድሩን የምታውልበት ቦታ ፋይዳ ያለው ነገር ነገ የሚከፍል ነገር ላይ ከሆነ ያ ጥሩ ነው። አይ የምታውለው ቦታ ግን የኢኮኖሚ ፋይዳ ብዙም በሌለው ነገር ላይ ከሆነ ብዙ ከምክንያት የዘለለ ብዙም አይደለም እና ወጪው ግን ይተርፋል፣ ለትውልድም ይተርፋል።
በዩኒቲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት አቶ ፋሲል ጣሶ በበኩላቸው የዘንድሮን ጨምሮ በአገሪቱ በጀት ሲዘጋጅ የጳጉሜ ወርን ታሳቢ ያደረገ አለመሆኑ ሀገራዊ ኢኮኖሚ ጉዳትን እያስከተለ ነው ሲሉ ይናገራሉ።
ጳጉሜ ከነሐሴ ግርጌ ስር 5 ቀን ሁልጊዜ አኔክስ ተደርጎ ነው የሚወጣው። ያ ማለት 11 ወር 30 ዕለት ይዝና 12ኛው 35 ዕለት ይሆናል፣ ሰፊ ይሆናል። በአራት ዓመት አንዴ ደግሞ 36 ዕለት ሲይዝ እጅግ በጣም ሰፊ ሆኖ ነው የሚመጣው። ህጉ ተደንግጓል፣ ጊዜው ተፈጥሮ ነው ግን የኢትዮጵያ ኤክስፐርቶች ወይም የገንዘብ ሚኒስቴር ባለሙያዎች ፓርላማውም የሚመለከታቸው ሁሉ እስካሁን ድረስ ጳጉሜን ስራዬ ብለው ወደ ተግባር አልጨመሩም። እስካሁን ድረስ በቃ ነሐሴን 30 ብቻ ያደረጉና ጳጉሜን በህግ ማዕቀፉ አካቶ አልተሰራበትም። እንግዲህ ሰራተኛው ደሞዝ ገቢ፣ ካፒታል ባለቤት የወለድ ገቢ፣ ቤት ያከራየ የቤት ክራይ ገቢ አያገኙም ማለት የንብረት ባለቤትነት ጽንሰ ሀሳብን ጻረራል። ሌላው በአመታዊ ገቢ ላይ ይሄ ጂዲፒ በሚባለው የሀገር ምርት ስናይ ይህ 13.49 ቢሊዮን ብር ባለመታወጁ የተነሳ ከ188.9 ቢሊዮን ብር በላይ በጳጉሜ ውስጥ አጠቃላይ ምርት ተንቀሳቅሶ ተዘዋውሮ ተመዝግቦ መታየት ሲገባው ሳይታይ ይቀራል።
በበጀቱ ለክልል መንግስታት ድጋፍ ከ223 ቢሊዮን ብር በላይ ተመድቧል። በጦርነት ምክንያት የወደሙ ንብረቶችና አገልግሎት መስጫ ተቋማትን ወደ ነበሩበት ለመመለስና ለማቋቋም ለተጀመረው ፕሮጀክትም 20 ቢሊዮን ብር መመደቡ ተገልጿል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ መንግስት አሁንም አውዳሚ ናቸው ያሏቸውን ግጭትና ጦርነት በማስቆም የሚያወጣውን ከፍተኛ ወጪ ማስተካከል ይኖርበታል ይላሉ።
ምርታማ ያልሆኑ ወጪዎች የሚባሉት ግጭት፣ ጦርነት፣ እነዚህ አውዳሚ እንጂ ምንም ትርፍ የማያመጡ ምንም ኢኮኖሚ ላይ ምርታ የማያበሳዩ የወጪ አቅጣጫዎች ናቸው እና እነዚህን በተቻለ መጠን የሚቀንስበት ሁኔታ መኖር መቻል አለበት። ስራ መሰራት መቻል አለበት። አለመረጋጋቶችን፣ ግጭቶችን በተቻለ መጠን በሰላማዊ ሂደት መጨረስ ቢችል የወጪ የጊዜ የጉልበት ቁጠባ ሊያመጣ ይችላል። ከዛ ውጭ ደግሞ እነዚህ አለመረጋጋቶችና ግጭቶች ቢወገዱ በጀቱ ብቻ ሳይሆን የሚያስተካክሉለት ተጨማሪ የውጭ ሀገር በጀት ድጋፎችንም እንዲያገኝ ያስችሉታል። ያ ሆነ ማለት ደግሞ አገሪቱ ላይ የኢኮኖሚ ምርታ የሚያሳይ እንጂ የጎንዮሽ ጉዳት የማያመጣ የገቢ አቅጣጫ ይኖረዋል ማለት ነው።
የኢትዮጵያ መንግስት ከአበዳሪ ሀገራት ጋር እያደረገ ባለው ድርድር የገንዘብን የመግዛት አቅም ማዳከም እንደ ቅድመ ሁኔታ በተደጋጋሚ የተነሳ ቢሆንም የገንዘብ ሚኒስትሩ አቶ አህመድ ሽዴ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ግን በጀቱ ሲዘጋጅ ብርን ከዶላር አኳያ ያለውን የምንዛሬ ተመን የሚያዳክም ውሳኔ ተግባራዊ ይደረጋል በሚል ታሳቢነት እንዳልሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
በአህጉሪቱ ረዥሙ መሆኑ የሚነገርለትና 11 ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ200 ሚሊዮን በላይ ለሚደርስ ህዝብ ዘላቂ የህይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደርም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላ ፖኒ ከደቡብ ሱዳና ጆንግሌ ግዛት ቦር ያደረሰችንን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል።
ናይል በዓለም በእድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ
ለ11 አገሮች ለኑሮ ወሳኝ ግብዓቶችን ይቸራል። ሉትራንግሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማህበረሰብ ቡድን ዋና ስራ አስፈጻሚ ነው። ዞትር ማለዳ ጎሲቀድ ዘመን የጠገበውና ላይመለስ ቁልቁል የሚዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለደቀነበት ፈተና ጥሪ ያሰማል።
ደሪባ ክራይሳውድ ቾክስድ ባይ ዘ
በመገበው እጅ ግሮሮውን የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የሪታ ድምጽ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሰረታቸው ለመለወጥ ብሎም ለህዝባችን ዘላቂ የሆነ መፍትሄ ለማምጣት በተጠንቀቀመናል።
የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግስታዊ ያልሆነ ድርጅት ነው። የድርጅቱ መስራች የሆነው ሉት እንደሚያስረዳው ይህ ባለታላቅ ግርማ የስልጣኔ የህይወት መሰረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል።
The Nile is bleeding red, not with blood, but with plastic and waste.
ናይል ቀይ ቀለም ያዘለም ባያነባ ነው። በደም ሳይሆን ፕላስቲክና ውሃውን እየበከለ ባለው ቆሻሻ የቀለመ። ከተማችን ወንዞቻችንና መጪው ግዚያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የኛ ግዴታ ነው።
አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75% እንደሚቀንስ፣ በውሃ ሀብትና በምግብ ዋስትና ላይ የተመሰረቱ ግጭቶች እንዲባባሱ፣ እንዲሁም በበቂ ውሃ አቅርቦትና ንጽህና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ። ጆሴፍ አፍሪካኖ ባርቴል የደቡብ ሱዳን የአካባቢ ጥበቃና የደን አስተዳደር ረዳት ሚኒስትር ናቸው። በናይል ወንዝ ዳርቻ ለሚኖሩና ለሚሰሩ ሁሉ የውሃ ጥራት መረጋጋት ያለውን ጠቀሜታ ያብራራሉ።
People drink water directly from the Nile or from the streams.
ሰዎች በቀጥታ ከናይል ወይም ናይልን ከሚመገቡት ጅረቶች ውሃ ይጠጣሉ። በዚህም ሳቢያ እንደ ኮሌራ፣ ተቅማጥና ለመሳሰሉ ውሃ ወለድ በሽታዎችም ይጋለጣሉ። ስለሆነም በደቡብ ሱዳን ያለውን የውሃ ጥራት ለማሻሻል ብቻኛው መፍትሄ የአካባቢውን የፈሳሽ የጠጣርና እንዲሁም ከህክምና አገልግሎት መስጫዎች የሚጠራቀም ቆሻሻ አያያዝን ማረጋጋት ነው።
ሉት በበኩሉ ይበጃል የሚለው ዋና ጉዳይ መንግስት ቆሻሻ የሚያስከትለው ብክለት የሚገደብበትን ውጤታማ መንገድ ለማስተማር አውደ ርዕዮችን ማዘጋጀት፣ የፕላስቲክ ምርቶችን ለነጠላ አገልግሎት ማዋል የሚከለክሉ ደንቦችን መተግበርና ልክ እንደዚህ ታዳጊ ልጅ በወንዞች ዳርቻ የሚኖሩ ሰዎች ቆሻሻን በየጊዜው ለመሰብሰብና ለማስወገድ የሚያግዙ የጭነት ተሽከርካሪዎችን ማቅረብ ከመልካም ጅምሮቹ የሚካተት ሊሆኑ ይችላሉ የሚል እምነት አለው።
So, the reason why we are here, we are cleaning the riverside.
እዚህ ያለንበት ዓላማ የወንዙን ዳርቻ ማጽዳት ነው። ይህ ለህይወት መቀጠል ወሳኝ የሆነ መሰረት ነው። በአንጻሩ ከሌሎች በሽታዎችም ይታደገናል።
እንደ ጸረ ፕላስቲክ ቆሻሻ ዘመቻ አስተባባሪ ቡድን ዘለቄታ ያለው የአካባቢ አያያዝ ግንዛቤ ለማዳበርም መደበኛ የሆነ ቆሻሻ የሚሰበሰብበት አሰራር፣ በፕላስቲክ ምርቶች ላይ የሚጣል ቀረጥና ቆሻሻ በየስፍራው በሚጥሉ ሰዎች ላይ የሚበየኑ ቅጣቶችን ስራ ላይ የመዋል ራዕይ አለው። ይሁን እንጂ እነኚህ ለውጦች አሁን በመንግስቱ የቅርብ ጊዜ እቅዶች ውስጥ የተካተቱ አይደሉም።
So now as a country we have joined with the UN.
ስለሆነም አሁን እንደ ሀገር የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም የያዛቸውን ውጥኖች ተቀላቅለናል። በመንግስታት አደራዳሪ ኮሚቴ አማካኝነት ፕላስቲክ የሚያስከትለውን የአካባቢ ብክለት የሚከለክል ዓለም አቀፍ ስምምነት በመንደፍ ላይ ነን።
ሉት ጨምሮ እንዳስረዳው የቦርና የናይል ወንዝ ታሪክ መስቀለኛ መንገድ ላይ ናቸው። እናም ዛሬ የሚወሰዱ እርምጃዎችና የሚከተሏቸው መንገዶች የወንዙን የነገ ዕጣ ማሳመር አለያም ያለፈ ቅርስ ብቻ ሆኖ እንዲቀር ይወስናሉ።
የሰማችሁት እንግዲህ ባህልና አካባቢ ጥበቃን የተመለከተውን የምሽቱን ዘገባችንን ነበረ። እንግዲህ አድማጭ ተመልካቾቻችን ለዕለቱ የያዝናቸው ዝግጅቶች እዚህ ላይ ተጠናቀዋል። ሳስተናግዳችሁ የቆየሁት እኔ ኤደን ገረመው ነኝ። የዋና አዘጋጇ ደግሞ ጽዮን ግርማ ናት። ኤልያስ አስማረ ከዚህ ከስቱዲዮ ከሚገኙ ከሌሎች ባለሙያዎች ጋር እና የድምጽ መሀንዲሶች ጋር በመሆን ስርጭቱን ሲያቀናብርልን የቆየው ባለሙያ ነው። አባየው ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲውሰራችን። አስተያየት ወይም ጥያቄ ቢኖራችሁ የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት አድርሱን። ስልክ ቁጥራችሁንም እዛ ላይ ተውልን። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን እዚህ ላይ ፈጸምን። ሰላም ጤና ስጥልን። ደህና ደሩ።